Laudetur Jesus Christus, it barek Jesus Christus. Yeh, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat skand sat tokul be 9650 kilohertz wein be 31 meter band mata ka and sat tokul ska 2 sat be 11625 kilohertz wein be 26 meter band be 13765 kilohertz wein be 22 meter band yekdist member zenaochinna yeteleyayu alemawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። የዛሬ ዝግጅታችን አሁን ይጀምራል።
ክብራትና ክብራን አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የዛሬውን የየካቲት 5 2009 ዓመተ ምህረት የዕለተ ሰንበት ዝግጅታችን ነው። የዕለቱን ፕሮግራሞቻችንን መከታተል ያስችላችሁ ዘንድ ዝግጅቶቻችንን ከወዲሁ እናስተዋውቃችኋለን። የዛሬውን ዝግጅታችን በቅድሚያ በመዝሙር እንጀምራለን። በማስከተል የዕለቱ የወንጌል ቃልን እናዳምጣለን። በማስከተል የጅማ ቦንጋ ሀገረ ስብከት ካህን የሆኑና በሮም በሚገኘው በጳጳሳዊ የኡርባንያና ዩኒቨርሲቲ የመጀመሪያ ዓመት የሞራል ቴዎሎጂ ወይም በአማርኛው የሥነ ምግባር ነገረ መለኮት የአንደኛ ዓመት ተማሪ የሆኑት ክቡር አባ ተስፋዬ ወልደ ሚካኤል በዕለቱ ምንባብ ላይ ያደረጉትን አስተንትኖ እናስደምጣችኋለን። በማስከተልም በኢትዮጵያ የሲታውያን ማህበር ድረገጽ ላይ ያገኘነውን የመጽሐፍ ቅዱስ አስተምሮ ወደ እናንተ እናቀርባለን። በየዝግጅቶቻችን ጣልቃ መዝሙሮችን እንጋብዛችኋለን። አብራችሁን ሆናችሁ ዝግጅቶቻችን እንድትከታተሉ ከወዲሁ እንጋብዛለን። መልካም ሰንበት ለሁላችን። በአብ በወልድና በመንፈስ ቅዱስ አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ከምዕራፍ 4 ከቁጥር 1 እስከ 26 ኢየሱስና አንዲት ሳምራዊት ሴት። በዚያን ጊዜ ኢየሱስ ከዮሐንስ ይበልጥ ብዙ ሰዎችን ደቀ መዛሙርት እንደሚያደርግና እንደሚያጠምቅ ፈሪሳውያን ሰሙ። ሆኖም ያጠምቁ የነበሩት የርሱ ደቀ መዛሙርት እንጂ እርሱ ራሱ አያጠምቅም ነበር። ስለ እርሱ የተባለውን ፈሪሳውያን እንደ ሰሙ ባወቀ ጊዜ ኢየሱስ የይሁዳን ምድር ትቶ ወደ ገሊላ ተመልሶ ሄደ። ወደዚያም ሲሄድ በሰማርያ በኩል ማለፍ ነበረበት። ስለዚህ ሲካር ወደምትባል ወደ ሰማርያ ከተማ መጣ። ሲካር ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ የምትገኝ ከተማ ናት። በዚያም የያዕቆብ የውሃ ጉድጓድ ነበረ። ኢየሱስ መንገድ ከመሄዱ የተነሳ ስለደከመው በጉድጓዱ አጠገብ ተቀመጠ። ጊዜውም ወደ 6 ሰዓት ገደማ ነበር። በዚያን ጊዜ አንዲት የሰማርያ ሴት ውሃ ልትቀዳ ወደ ጉድጓዱ መጣች። ኢየሱስም ውሃ ጠጭኝ አላት። በዚያን ወቅት ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበር። ይህችም ሳምራዊት ሴት ኢየሱስን፣ አንተ አይሁዳዊ ሆነ እንዴት እኔን ሳምራዊቷን ውሃ ጠጭኝ ብለህ ትጠይቀኛለህ? አለችው። ይህንን ማለቷ አይሁዳውያን ከሳምራውያን ጋር ኅብረት ስላልነበራቸው ነበር። ኢየሱስም የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽም ማን እንደሆነ ብታውቂ ኖሮ እርሱን መለመን የሚገባሽ አንቺ ነበርሽ፣ እርሱም የሕይወትን ውሃ ይሰጥሽ ነበረ አላት። እርሷም እንዲህ ስትል መለሰችለት፣ ጌታ ሆይ አንተ መቅጃ የለህም፣ ጉድጓዱም ጥልቅ ነው። ታዲያ የሕይወት ውሃ ከየት ታገኛለህ? አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱና ልጆቹ ከብቶቹም ከዚህ ጉድጓድ ጠጥተዋል። ኢየሱስ እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ ሁሉ እንደ ገና ውሃ ይጠማዋል። እኔ ከምሰጠው ውሃ የሚጠጣ ለዘላለም ከቶ አይጠማም። ምክንያቱም እኔ የምሰጠው ውሃ ለሚጠጣው ሰው ለዘላለም ሕይወት የሚፈልቅ ምንጭ ይሆናል። ሴትየዋም ከእንግዲህ ወዲህ ውሃ እንዳይጠማኝና ወደዚህ ለመቅዳት እንዳልመጣ እባክህን እንዲህ ዐይነቱን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ተመለሽ አላት። ሴትየዋም ባል የለኝም ስትል መለሰች። በዚያን ጊዜ ኢየሱስ እንዲህ አላት፣ ባል የለኝም ማለትሽ ልክ ነው። ምክንያቱም 5 ባሎች ነበሩሽ፣ አሁንም ከአንቺ ጋር ያለው ሰው ባልሽ አይደለም። ስለዚህ እውነቱን ተናግረሻል። ሴትየዋም እንዲህ አለችው፣ ጌታ ሆይ አንተ ነቢይ እንደሆንክ አሁን አወቅሁ። አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ ግን ሰዎች መስገድ የሚገባቸው በኢየሩሳሌም ነው ትላላችሁ። ኢየሱስም እንዲህ አላት፣ አንቺ ሴት ለእግዚአብሔር አብ በዚህ ተራራ ላይ ወይም በኢየሩሳሌም ስለ መስገድ ጉዳይ የማትጨነቁበት ጊዜ እንደሚመጣ እመኚ። እናንተ ለማታውቁት አምላክ ትሰግዳላችሁ፣ እኛ ግን ደህንነት ከአይሁድ ስለሆነ ለምናውቀው አምላክ እንሰግዳለን። ነገር ግን በእውነት የሚሰግዱ ለእግዚአብሔር አብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ እንዲያውም አሁን መጥቶአል። እግዚአብሔር አብም የሚፈልገው እንደዚህ የሚሰግዱለትን ነው። እግዚአብሔር መንፈስ ነው፣ በእውነት የሚሰግዱለትም በመንፈስ ሊሰግዱለት ይገባቸዋል። ሴትየዋም መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ነገር ይነግረናል አለችው። ኢየሱስም እነሆ አሁን የሚያነጋግርሽ እኔ እርሱ ነኝ አላት። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
ተከበራችሁ የእግዚአብሔር ልጆች እንዲሁም በጎፍቃላላችሁ ሁሉ ጌታ አምላካችን መልካም ፍቃዱ ሆኖ የኛን አስተሳሰብ ለማስተካከልና ለማስተማር የተለያዩ ወቅቶችን በመጠቀም በአባታዊ ፍቅሩ የተዋረዱትን ስላከበረ በሰዎች ዘንድ የተናቁትን ከፍ ከፍ ስላደረገ የተረሱትን ስላስታወሰና اندهم قفل درس باتشو تبك أصل هنا چرو عملاكاتشن وداسي كبر النام لكو لرسو لزل عالمي هون بزارة أولاد يتنبب اللين يحيو كزيابير قال ما نتاكشنن النا بسووش لا يالنن عملاكاكت بدن بندن فتش يمردان النا بتلايم بتلايو بمهبراوي النا منفساوي يسرا مسكوش بحلاف النت لمن مرا هلو دمز البالي خونو بزمناتشن بتواردان ملكاكت اند انا سابي هرسب تبلو لمجمتو نگرگن بكزيابير زند كبر لالاتشو سووش انديه دمز اتشو مخون اندالبن قالو يستمرنال كيوحانس وانجيل مراف عرات كاكوتران دس كاربا خولت يالون سنانب جتا يسوس كريستوس بزيان زمن بغوصا بزرنا بباهل ينبرون يتلاتشا ملكاكت انديت بالا ملكو ارسو بسغا كايهوداويان ويم كتكبرة وغن هونو ودتنا كو سامراويان وغن بفكرنا بطباب بمقرب يزلالم دستا تكافايوش اندو هونو سيادرق ايتنال يهي لبزو زمنات يكو يون تلاتشا لماس وغد ويم لماستارق يوغنوشوننا يلدرشنم ياساس سب دمبر سيالف نايلن باندنيا درجة بوغن سنهيد ارسو يان ناقرات سيت ايهوداويت ساتون سامراويت نات بسامراويان انا بايهوداويان مكاكل منم اينات جنوينات هالنبراتشو مكنياتوم سامراويان ببوليتيكا بزر بباهل انا بحيمانوت ليونات كايهوداويان غار بزوك الرانين براتشو اندهم سامراويان اوريتننجي نبياتن ايقبلوم نبر النزي هلو نقروش تدمامرو كايهوداويان اندق قللو عدرقواتشوال አይሁዳውያንም ደግሞ ህግን በደንብ እናውቃለን በማለት በማነታቸው የሚመኩ ሰዎች ናቸው ከዚህም በተጨማሪ ሌሎች ያባቶችን ወግ አይጠብቁም በማለት እንደረከሱ ይቆጡ ነበር ሳምራውያን ሳምራዊቷም ሴት በዮሐንስ 4:9 ላይ ጌታ ኢየሱስ ክርስቶስ ውሃ ጠጭኝ ባላት ጊዜ አንተ አይሁዳዊ ሆነ እንዴት እነን ሳምራዊቷን ውሃ ጠጭኝ ብለህ ጠይቀኛለህ ያለችው በሁለቱ ወገን የነበረውን ጥላቻ መራራቅ ወይም የአይሁዳውያንን የበላይነትና የርሷን ዘር ወይም ወገን የበታችነት ስሜት ስትገልጽ ነው። የኢየሱስም ጥማት የነበረው በሁለቱ ወገኖች የነበረውን ተገቢ ያልሆነ የጥላቻ አጥር ከስሩ ነቃቅሎ መጣልና የእግዚአብሔርን መንግስት መውረስ የሚችሉት በእውነተኛ ፍቅር በነገሮች ሳይወሰኑ መኖር ሲችሉ እርሱም የመጣው ለአንድ ወገን ደህንነት ብቻ ሳይሆን ዓለም አቀፋዊ ደህንነትን እንዳመጣ ለማሳየት ነው። ሐዋርያ ጳውሎስ በሮሜ 9:25 ላይ እንዲህ ያለ ይጠቅሳል። የእግዚአብሔር ሕዝብ ያልነበረውን ሕዝቤ ብዬ ጠራዋለሁ፣ ያልተወደደውንም ሕዝብ የተወደደ ብዬ ጠራዋለሁ ይላል። ሳምራውያንም እንዲህ አይነት ሰዎች ነበሩ። ግን ጌታ ኢየሱስ ክርስቶስ ሕዝቦቹ እንዲሆኑ ይችን ሴት እንዴት እንደተጠቀመ ሰምተናል። በሁለተኛ ደረጃ አይሁዳውያን ለሴት የሚሰጡት አመለካከት የወረደ ነበር። ወንዶች ጧት ሲነሱ ተነስተው ሲጸልዩ አምላኬ ሆይ ሴት አድርገህ ስላልፈጠርከኝ አመሰግናለሁ ይሉ ነበር። የርሱ ደቀ መዛሙርት እንኳን በዛ ባህል ስላደጉ ኢየሱስ ከሴት ጋር በመነጋገሩ ተደነቁ ይላል በዮሐንስ 4:7 ላይ። ይህንንም በማድረጉም እርሱ የመጣው ለሁሉ መሆኑንና ማንንም በጎሳ በጾታ በብሔርና በሃይማኖት ሳይለይ ሁሉንም የመንግስቱ ወራሾች እንዲሆኑ ስለፈለገ እናያለን። በሌላ በኩል ስናይ ደግሞ የቃሉ አብሳሪ አድርጎ ተጠቅሟታል። እርሷ ማነቷን በግልጽ ከተናገረች በኋላ እርሱ መሲህ መሆኑን እንደሰማች የመጣችበትን ዓላማ ትታ ወደ ወገኖቿ በመሮጥ እርሷ ያገኘችውን የሕይወት ቃል ነርሱም እንዲሰሙ በማድረጓ ወገኖቿም አምነው እንዲድኑ አድርጋለች። እንደርሷ የዋህ ለሆኑ ሰዎች ቅዱስ ኤፍሬም እንዲህ ይላል፣ ላንድ ትርግብስ እንደሰተን ስናቀርባት ለራሷ ብቻ በልታ ዝም አትልም። ይልቁንም ወደ ወገኖቿ በመሄድ ስንዴ ወዳለበት ሁሉንም ጠርታ ታመጣለች ይላል። ሳምራዊቷም እንደርግብ የዋህ በመሆኗ ጌታ ኢየሱስ ክርስቶስ ባልሽን ጠርተሽ ነይ ባላት ጊዜ እውነትን ከተናገረች በኋላ ለወገኖቿ የቃሉ መስካሪ ሆናለች። ክብራን የቃሉ ታዳሚዎች፣ ከዚህ ለየት ካለው የኢየሱስ አቀራረብና ከሳምራዊቷ ሴት ሕይወት ምን እንማራለን? በዘመናችን ከመታዩ ችግሮች ጋር እንዴት እናነጻጽራለን? ዛሬም በአካባቢያችን፣ በሀገራችን፣ በአጠቃላይ እንዲሁም በዓለማችን በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ለመጨቆን ወይም የበላይነትን ለማሳየት የተለያዩ ዘዴዎችን ይጠቀማል። ለምሳሌ ሃይማኖትን፣ ባህልን፣ ጎሳን፣ ቀለምና ጾታን በመጠቀም ለሚያጠቁ ሰዎች እንደ እውነተኛ ክርስቲያን ሁሉም የራሱን ድርሻ እንዴት መወጣት አለበት? ይህም ሲባል ትንሽ ሰዓት በጎረቤታችን ስትቀጣጠል ካየን ቀስ በቀስ በሁሉም ዘንድ ከመቀጣጠሏ በፊት በጎ ህልናችንን በመጠቀም የተጣሉትን በማስታረቅ የተራራቁትን በማቀራረብ ለተገፉት ጥብቅና በመቆም ፍትህ ሲጓደል ይህንን ለማስፈን ከሰው በኩል የሚመጣውን መከራ ሳንፈራ ከእግዚአብሔር ምስጋና ለማግኘት መታገል ያስፈልጋል። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 20 ላይ መልካም አድርጋችሁ መከራ ስትቀበሉ ብትታገሱ ከእግዚአብሔር ምስጋና ታገኛላችሁ ይላል። ከላይ የተጠቀሱትን ነገሮች ለማድረግ በመንጥርበት ጊዜ ከራሳችን ወገኖች ተቃውሞ እንደምንነሱ መርሳት የለብንም። አይደለም ለኛ ለጌታ ኢየሱስም ለምን ከቀራጮችና ከኃጢአተኞች ጋር አብሮ ይመገባል ተብሏል። እንዲሁም የርሱ ደቀ መዛሙርትም እንዲህ አይነት ነቀፋ ደርሶባቸዋል። በሐዋርያት ሥራ ምዕራፍ 11 ከቁጥር 3 ላይ ቅዱስ ጴጥሮስ ለምን ወዳልተገረዙ ሰዎች ቤት ገብተህ ከነርሱ ጋር በላህ ተብሎ ተወቅሷል። እኛ መፍራት ያለብን የወገኖቻችንን የጨለማ አሳሰብ ወቀሳ ሳይሆን ከብርሃን አምላክ የተሰጠና ወደ ብርሃን የሚመራንን ህልናችንን ነው። ምክንያቱም ህልናውን በአግባቡ የሚጠቀም ሰው እውነትን ይናገራል ይላል ሐዋርያው ጳውሎስ ወደ ሮሜ በጻፈው መልእክቱ ምዕራፍ 9 ከቁጥር 1 ላይ። ቅዱስ አውግስጢኖስም ሲናገር ህልናዬ ከእግዚአብሔር ስተጠችኝ ልዩ ስጦታ ስለሆነች መልካም ነገሮችን ሁሉ በነጻ የሚቀዳባት ምንጭ ናት ይላል። እውነትን ለመናገር የወንጌል ተቃራኒ ከሆነ ከወግና ባህል እስረኝነት ካልተላቀቅን በስተቀር መተግበሩ በጣም ከባድ ነው። ስለዚህ እኛስ እስረኛ መሆን ካለብን የኢየሱስ ፍቅር ወይስ የአባቶቻችን ወግ? ምርጫውን ለራሳችን እንተዋለን። ትክክለኛውን ውሳኔ ማድረግ እንድንችል እግዚአብሔር በጸጋው ይደግፈን። አሜን።
ክብራን አድማጮቻችን፣ ይህ አስተምሮ የተወሰደው ከኢትዮጵያ የሲታውያን መነኩሳት ድረገጽ www.ethiocyst.org ከሚለው ድረገጽ ላይ የተወሰደ መሆኑን ለመግለጽ እንወዳለን። የመጽሐፍ ቅዱስ ቅርጽ ወይም አከፋፈል። መጽሐፍ ቅዱስ ብዙ መጽሐፍቶችን እንዳሰባሰበ እንደ አንድ ቤተ መጻሕፍት ነው። ስለዚህም በቀላሉ የተፈለገውን መጽሐፍት ለማግኘት አንድ ጥሩ ቤተ መጻሕፍት በሚገባ የተስተካከለና የተዋቀረ የመጻሕፍት አቀማመጥ ሊኖረው እንደሚገባ ሁሉ መጽሐፍ ቅዱስም እንዲሁ ነው። የመጽሐፍ ቅዱስ የመጀመሪያና የመጨረሻ አርፍተ ነገሮች ማለትም ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እና የዮሐንስ ራእይ ምዕራፍ 22 ከቁጥር 20 እስከ 21 ላይ ከጊዜ መጀመሪያና መጨረሻ ጋር የተያያዘ አገላለጽ ስላላቸው በውስጡ የያዛቸው መጽሐፍቶች በአመታት ቅደም ተከተል የተቀመጡ ናቸው ያስብል ይሆናል። ነገር ግን የመጽሐፍቱ አቀማመጥ እንደሚመስሉት በዘመናት ቅደም ተከተል ሳይሆን ይበልጥ ውስብስብና ትርጉም በሚሰጥ መልኩ የተቀመጡ ናቸው። በመጀመሪያ የምናገኘው ዋነኛው የመጽሐፍ ቅዱስ ክፍፍል ብሉይ ኪዳንና አዲስ ኪዳን የሚለው ሁለት ክፍፍል ነው። የብሉይ ኪዳን መጽሐፍት ከኢየሱስ ክርስቶስ መወለድ በፊት የተጻፉ መጽሐፍት ስብስብ ሲሆን፣ የአዲስ ኪዳን መጽሐፍት ደግሞ ከኢየሱስ ልደት በኋላ የተጻፉ መጽሐፍት ስብስብ ናቸው። ብሉይ ወይም አሮጌ ወይም የበፊት እና አዲስ የሚሉት ሁለት ቅጽሎች ኪዳን የሚለውን ስም ስለሚገልጹ እዚህ ላይ መሠረታዊ ጥያቄ ሊሆን የሚችለው ኪዳን ማለት ምን ማለት ነው ሊሆን ይገባል። በጥንታዊ ዓለም ኪዳን ማለት ውል፣ ስምምነት፣ ቃል መግባት የመሳሰሉትን የሚያሰማ ሲሆን ተግባራዊነቱም በሁለት ወገኖች መካከል ቤተሰባዊ ትስስር ወይም ጥምረት ለመፍጠር የሚደረግ ሕጋዊ ይፋ ውል ማለት ነው። በማደጎ መልክ ልጅ መውሰድ ወይም ደግሞ በጋብቻ የመተሳሰር ሂደት የዚህ አይነቱ ውል አይነተኛ ምሳሌ ናቸው። በመጽሐፍ ቅዱስ አጠቃቀም ብሉይ ኪዳን እና አዲስ ኪዳን ስንል እግዚአብሔር ከሕዝቡ ጋር ያለውን ግንኙነት ደረጃ ያመለክታል። በእነዚህ ሁለት ዋነኛ የመጽሐፍ ቅዱስ ክፍፍል ውስጥ ሁሉም መጽሐፍት በይዘታቸው መሠረት በየጎራው ተለያይተው እንደሚከተለው ይከፋፈላሉ። ክብራትና ክብራን አድማጮቻችን፣ ወደ ሁለተኛ ክፍል አስተምሯችን ከማለፋችን በፊት አንድ መዝሙር እንጋብዛችኋለን። አብራችሁን ቆዩን። የብሉይ ኪዳን መጻሕፍት ክፍፍል። ብሉይ ኪዳን አራት መሠረታዊ ክፍፍሎች አሉት። ቁጥር 1 የሕግ መጻሕፍት። እነዚህ መጻሕፍት የሌሎች የብሉይ ኪዳን መጻሕፍት መሠረት የሆኑት አምስቱ የሙሴ መጻሕፍት ናቸው። የእስራኤል ሕዝብ አጀማመር ታሪክና የሕይወትና የአምልኮ መመሪያን የያዙ ናቸው። ቁጥር 2 የታሪክ መጻሕፍት። በእነዚህ መጻሕፍት ውስጥ የእስራኤል ሕዝብ በተስፋይቱ ምድር ውስጥ ያሳለፉትን ታሪክ ይተርካሉ። በእነዚህም ውስጥ እንዴት የተስፋይቱን ምድር እንደያዙ፣ ራሱን የቻለ መንግሥት መመሥረታቸው፣ ወደ ስደት በምርኮ መሄዳቸውንና ስኬታማውን የመቃባውያን አብዮትን ያካትታሉ። ቁጥር 3 የጥበብ መጻሕፍት። በዚህኛው ጎራ ላይ የተካተቱ መጻሕፍት በሥነ ፍጥረት ላይ ልዩ እይታንና ጽብረቃን የሚያደርጉና በቤተሰባዊ ሕይወትና በአስተዳደራዊ ሂደት ሞራላዊ ማለትም ግብረ ገባዊ የአኗኗር መመሪያዎችን፣ መልካም የሆኑ መስተጋብሮችንና ፈርሃ እግዚአብሔርን የሚያመለክቱ ጽሑፎችን ይዘዋል። ተራ ቁጥር 4 የትንቢት መጻሕፍት። በክፉዎች ላይ ፍርድን፣ ለተጨቆኑት ደግሞ የተስፋን መጽናናትን የሚሰጥ የእግዚአብሔር ቃል ይገኝባቸዋል። የአዲስ ኪዳን አራቱ መሠረታዊ ክፍፍሎች። በአዲስ ኪዳን መጽሐፍት ውስጥ ከብሉይ ኪዳን ጋር ተመሳሳይ የሆነ የአራት አከፋፈል ሂደት እናገኛለን። ተራ ቁጥር 1 የወንጌል መጽሐፍት። የተቀሩት የአዲስ ኪዳን መጽሐፍት መሠረት የሆኑት አራቱ ወንጌሎችን የያዘ ሲሆን ክርስቲያኖች ይኖሩበት ዘንድ ኢየሱስ ክርስቶስ ያመጣውን አዲስ ሕግ ይናገራሉ። ተራ ቁጥር 2 የሐዋርያት ሥራ። አዲስ መንግሥት የሆነችው የቤተ ክርስቲያንን መሠረትና መስፋፋትን ይተርካል። ተራ ቁጥር 3 መልእክቶች። በክርስቲያናዊ ጥበብ ላይ የሚያስተነትኑና ክርስቲያናዊ ሕይወትን እንዴት መኖር እንደሚገባ ተግባራዊ ምክሮችን የሚሰጡ መጻሕፍት ናቸው። ተራ ቁጥር 4 መጽሐፈ ራእይ። የመጨረሻው ፍርድ እንዴት በክፉዎች ላይ ፍርድንና ለተጨቆኑት ደግሞ መጽናናትን እንደሚያመጣ ይገልጻል። በሁለቱ ኪዳናት የምናገኛቸውን እነዚህን አራት ታላላቅ አከፋፈሎችን ማስታወሱ ብቻ በራሱ የመጽሐፍ ቅዱስ ይዘትን ምን መሆኑን ለማወቅ ትልቅ ጠቀሜታ አለው። አንዴ ይህንን ሰፊ አወቃቀር ማወቅ ስንጀምር እንዴት ባለ ፍጥነት ከመጽሐፍ ቅዱስ ውስጥ የምንፈልገውን ቶሎ እንደምናገኝ ያስተምረናል።
አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።